የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 21 2015 ዓ.ም ዝግጅታችን ጀመረ። በሸዋሮቢትና አካባቢው ግጭት ሰዎች እንደተገደሉና መንግስታዊ ስራዎች እንደተስተጓጎሉ የአካባቢው ነዋሪዎች ገለጹ። በጸጥታ ችግር የተነሳ ለሶስት የወለጋ ዞኖች እርዳታ የማድረስ እድሉ የመነመነ እንደሆነ የተባበሩት መንግስታት ድርጅት አስታወቀ። ህብረተሰቡን በተገቢው መንገድ ባለማገልገላችን በድለናል ያሉ የሲዳማ ክልል ሰራተኞች በሰልፍ ይቅርታ ጠየቁ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው አሉላ ከበደ እዚህ አብሮኝ ይገኛል። ፕሮግራማችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ዋና ዋናው የዓለም ዜና ወደ አሉላ ልሰዳችሁ።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢትዮጵያ ለትምህርትና ስነ ምግብ የሚውል 400 ሚሊዮን ዶላር ከዓለም ባንክ ልታገኝ ነው። ባይደን በዩናይት ስቴትስ የሚታየውን የሙቀት ማዕበል የተመለከቱ አዳዲስ እርምጃዎችን ይፋ አደረጉ። በሱዳን ግጭት ሚሊሻዎች ዳርፉር ውስጥ ቤቶችን ማቃጠል፣ ግድያና ያስገድዶ መድፈርን የመሳሰሉ እጅግ የከፉ ግፎችን እየፈጸሙ መሆኑ ተዘገበ የሚሉት ከርዕሰ ወሬዎች ውስጥ ናቸው። ኢትዮጵያ የ400 ሚሊዮን ዶላር ድጋፍ ከዓለም ባንክ ልታገኝ ነው። ኢትዮጵያ ለትምህርትና ለሕፃናት ምገባ የሚውል የ400 ሚሊዮን ዶላር በእርዳታና በብድር መልክ ከዓለም ባንክ የምታገኝ መሆኗን የገንዘብ ሚኒስቴር ትላንት አስታወቀ። ከተባለው ገንዘብ 350 ሚሊዮኑ በእርዳታ፣ 50 ሚሊዮን ዶላር ደግሞ የሚኒስቴር መስሪያ ቤቱ ይፋ እንዳደረገው በብድር መልክ የሚገኝ ነው። ገንዘቡ የልጃገረዶችና የታዳጊ ልጆችን የትምህርት ውጤትና አመጋገብ ለማሻሻል ብሎም የአገልግሎቶችን አቀራረብና ተጠያቂነትን ለማጠናከር በግጭትና በድርቅ የተጎዱ እንዲሁም ከፍተኛ ቁጥር ያለው ስደተኛ የሚገኙባቸውን ጨምሮ በሁሉም ክልሎች ጥቅም ላይ ይውላል ሲል መግለጫው አክሏል። ከፍተኛ የውጭ ምንዛሪ እጥረት ያጋጠማት ኢትዮጵያ የኮቪድ-19 ወረርሽኝ፣ ለሁለት ዓመታት የዘለቀው የሰሜን ኢትዮጵያ ጦርነትና ድርቅ እንዲሁም የጎርፍ አደጋና የአንበጣ ወረርሽኝ በአገሪቱ የተለያዩ ክፍሎች ያደረሷቸው ጉዳቶች ጫና አሁንም ድረስ እንደ ጎላ መሆኑ ይታወቃል። ባይደን በዩናይት ስቴትስ የሚታየውን የሙቀት ማዕበል የተመለከቱ አዳዲስ እርምጃዎችን ይፋ አደረጉ። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እጅግ ከፍተኛ የአየር ሙቀት በተለያዩ ዩናይት ስቴትስ ግዛቶች እየተዘገበ ባለበት በአሁኑ ወቅት የአየር ሁኔታ ትንበያዎችን ለማሻሻል ለሰራተኞች መብት ጥበቃ መረጋገጥና የመጠጥ ውሃ አቅርቦትን ይበልጥ ተደራሽ ለማድረግ የሚያግዙ አዳዲስ እርምጃዎችን ነው ይፋ ያደረጉት። ፕሬዚዳንቱ የወጠኗቸው እነኚህ አዳዲስ እርምጃዎች ይፋ የተደረጉት የብሔራዊ አየር ሁኔታ አገልግሎት ቁጥራቸው 200 ሚሊዮን ለሚደርሱ አሜሪካውያን የከፍተኛ አየር ሙቀትና የጎርፍ ማስጠንቀቂያዎች በሰጠበት በአሁኑ ወቅት ነው። ባይደን ትላንት ሐሙስ ከዋይት ሀውስ ባሰሙት ንግግር አሜሪካውያን ለከፍተኛ የአየር ሙቀት እየተጋለጡ ባሉበት የአየር ንብረት ለውጥ እያስከተለ ያለው ተጽዕኖ ማንም ሊክደው የሚችል አይደለም ብለዋል። ዛሬ ከፍተኛ የአየር ሙቀት በተለያዩ ዩናይትድ ስቴትስ ግዛቶችና ከተሞች እያስከተለ ያለውን ተጽዕኖ ለመቋቋም የሚያግዙ ተጨማሪ እርምጃዎችን እያስተዋወቅኩ ነው። በቅድሚያ የሰራተኞች ጉዳይ ተጠባባቂ ሚኒስትር ጁሊ ሱን የከፍተኛ ሙቀት አደጋ ማስጠንቀቂያ እንዲያውጁ ጠይቄያለሁ ያሉት ባይደን ደንቡ ሰራተኞች ከከፍተኛ የአየር ሙቀት ጋር የተዛመደ በፌዴራል ደረጃ ጥበቃ የሚያደርግ መብት እንዳላቸው የሚያብራራ መሆኑን አመልክተው ሰራተኞችን ከአደገኛ ሁኔታዎች መጠበቅ አለብን፣ ይህንንም እናደርጋለን ሲሉ ነው። እነኚህን ጥበቃዎች የማይደረጉባቸው ግዛቶች ለሰራተኞች ጥበቃ አናደርግም የሚሉትንም በስም እንደሚጠሩ ተናግረዋል። ይህ በእንዲህ እንዳለ በያዝነው የአውሮፓውያኑ የበጋ ወራት እየታየ ያለው እጅግ ከፍተኛ ሙቀት በዓለም አቀፍ ደረጃ የታየ ክስተት መሆኑንና ያለንበት የሐምሌ ወርም በሞቃትነቱ በታሪክ እስከ ዛሬ ከተመዘገቡት ሁሉ ከፍተኛው ይሆናል ሲሉ ሳይንቲስቶች ተናግረዋል። የያዝነው ወር ከፍተኛ ሙቀት ደቡብ ምዕራብ ዩናይትድ ስቴትስ ውስጥ ቃጠሎ ከሚሰኝ ደረጃ መድረሱን፣ በፍሎሪዳ ክፍለ ግዛት ደግሞ የውቅያኖስ ውሃ አንዳንዶች የፈላ ገንዳ ከሚሉት ደረጃ መድረሱ ተዘግበዋል። መፈንቅለ መንግስት በተካሄደባት በኒጀር የፕሬዝዳንታዊ ክብር ዘብ አዛዥ ጀኔራል አብዱራህማን ቺያኔ አዲሱ ርዕሰ ብሔር ሆነው ዛሬ በወታደራዊ መኮንኖች ተሰይመዋል። በሌላ በኩል የምዕራብ አፍሪቃ አገሮች የኢኮኖሚ ማህበረሰብ ኤኮዋስ መፈንቅለ መንግስቱን አውግዞ በዲሞክራሲያዊ መንገድ የተመረጡት ፕሬዚዳንት መሐመድ ባዙም በአስቸኳይ እንዲለቀቁና ወደ ስልጣናቸው እንዲመለሱ ጠይቋል። ቆንጅታየ ዝርዝሩን ይዛለች።
ረቡዕ ዕለት መፈንቅለ መንግስቱን ያካሄዱት መኮንኖች ጄኔራል ቺያኒን በርዕሰ ብሔርነት ከመሰየማቸውም ሌላ ህገ መንግስቱን አግደዋል። የቀድሞውን አስተዳደር ተቋማት በሙሉ አፍርሰዋል። ጀነራሉ ፕሬዝደንቱን በአስተዳደር ብልሹነትና በጸጥታ ሁኔታው ማሽቆልቆል ወንጀሉ ያስወገዳቸው የፕሬዝደንታዊ ክብር ዘቡ አዛዥ ናቸው። አዲስ የተመሰረተው የአገር ደህንነት ጠባቂ ብሔራዊ ምክር ቤት የተባለው ወታደራዊ አካል መሪነታቸው ሲታወጅም ጀነራሉ በመንግስቱ ቴሌቪዥን ቀርበው ታይተዋል።
አርቲክል ፕሪሚየር
የኒጀር የጦር ሰራዊት ቃል አቀባይ ጀነራል አማዱ አብድራማኔ ህገ መንግስቱ ታግዷል፣ በህገ መንግስቱ የተመሰረቱ ተቋማት በሙሉም ፈርሰዋል ብለዋል። ከእንግዲህ የብሔራዊ ካውንስሉ ፕሬዚደንት ኒጀርን በዓለም አቀፍ ግንኙነቶች ሁሉ ይመራሉ ሲሉም አውጀዋል። ይህ በዚህ እንዳለ የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ኒጀር ውስጥ የተካሄደውን ወታደራዊ መፈንቅለ መንግስት አውግዟል። የቪኦኤው ጀምስ በቲ ያነጋገራቸው የኤኮዋስ የፖለቲካና የጸጥታ ጉዳዮች ኮሚሽነር አብደልፋቱ ሙሳ የኒጀር ህጋዊ መሪ የሆኑት ፕሬዚደንት ባዙም በአፋጣኝ ወደ ስልጣን እንዲመለሱ እንጠይቃለን ብለዋል።
ይህ በክልላችን ዲሞክራሲ ለማጠናከር የያዝነውን እርምጃ እንደገና አብዝቶ ወደኋላ የሚጎትት ከባድ ክስተት ነው። እንደምታውቀው ሶስቱም የማዕከላዊ ሳህል ሀገሮች የሽብርተኛ ጥቃት ውስጥ ናቸው። በሶስቱም በዲሞክራሲያዊ መንገድ የተመረጡ መንግስታት ላይ መፈንቅለ መንግስት ተካሂዷል። ኤኮዋስ ይህ መፈንቅለ መንግስት እንዳይሳካ ለማድረግ ቆርጦ ተነስቷል።
ኤኮዋስ አባል ሀገሮች መሪዎች በሳምንቱ መጨረሻ አስቸኳይ ስብሰባ አካሂደው እንደሚመክሩም ነው ኮሚሽነሩ የገለጹት። መፈንቅለ መንግስቱን ያካሄዱት የክብር ዘብ መኮንኖች ፕሬዚደንት ባዙምን በቤተ መንግስቱ በቁጥጥር ስር ያዋሏቸው ሲሆን የት እንዳሉ በግልጽ የሚታወቅ ነገር የለም። በአዣንስ ፍራንስ ፕሬስ ዘገባ መሰረት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ፕሬዚደንት ባዙምን ዛሬ ማለዳ አነጋግረዋቸዋል። ላነጋግራቸው ችያለው፣ በጥሩ የጤና ሁኔታ ላይ ናቸው ማለታቸውን ነው ኤኤፍፒ የጠቀሰው።
በሱዳን ግጭት ሚሊሻዎች ዳርፉር ውስጥ ቤቶችን ማቃጠል፣ ግድያና ያስገድሮ መድፈርን የመሳሰሉ እጅግ የከፉ ግፎችን እየፈጸሙ መሆኑ ተገለጠ። አምና አልኑር ሁለት ጊዜ ነው ለጥቂት ከሞት ያመለጠችው። የመጀመሪያው በሱዳኗ የዳርፉር ግዛት የቤተሰቦቿን መኖሪያ ቤት ባጋዩበት ወቅት ሲሆን፣ ሁለተኛው ደግሞ ከሁለት ወራት በኋላ ተዋጊ ሚሊሻዎች እርሷንና ሌሎች ጦርነቱን በመሸሽ ላይ ያቺን አገር ከጎረቤት ቻድ ጋር በሚያዋስነው ድንበር ለመድረስ ሲሞክሩ ሚሊሻዎች በያዟቸው ወቅት ነበር። እንደ በግ ጨፈጨፉን ስትል ባለፈው ሚያዝያ ወር መጨረሻ በትውልድ ከተማዋ ጀኒና ስለደረሰው ጥቃት የተናገረችው የ32 ዓመቷ መምህርት ሁላችንንም ከቀያችን ለመንቀል ነው ያደረጉት ስትል አማራለች። አልኑርና ሶስት ልጆቿ በአሁኑ ወቅት ከልቂት የተረፉትና ሁኔታውን በቅርብ የሚከታተሉ የመብት ተሟጋቾች በተመሳሳይ የጭካኔ ማዕት ያሉትን ጥቃት ሸሽተው የመጡ የሚበዙቱም ሴቶችና ሕጻናት የሆኑባቸው ቁጥራቸው ከ260 የሚበልጥ ሱዳናውያን ከተጠለሉበትና ወደ ስደተኞች ካምፕ ከተለወጠ ቻድ ውስጥ የሚገኝ ትምህርት ቤት ውስጥ ነው። የሱዳኗ ዳርፉር ከሁለት አስርት ዓመታት በፊት ጃንጃዊድ የአረብ ሚሊሻዎች ራሳቸውን ከመካከለኛውና ከምስራቁ ምስራቅ አፍሪካ ወገን አድርገው በሚያዩ ህዝቦች ላይ በፈጸሙት የበረታ ግፍ ሳቢያ የዘር ማጥፋትና የጦር ወንጀል መለያ ምልክት ተደርጋ ትታይ እንደነበርም ይታወሳል። በአሁኑም ወቅት በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ከሀገር አቀፍ ደረጃ የቀጠለው ውጊያ ተከትሎ በዳርፉር እየደረሰ ያለው መጠነ ሰፊ ግድያ፣ ያስገድዶ መድፈርና የመንደሮች የጅምላ ውድመት የዚያን አሰቃቂ ግፍ ታሪክ እንዳይደግም የሚለውን ስጋት እያየለ መጥቷል። የሴንት ፒተርስበርጉ የሩሲያ አፍሪቃ ጉባኤ ጉዳይና የዩክሬኑ ጦርነት። የዩክሬን ወታደሮች በዶኔትስክ ግዛት የምትገኘውን ደቡብ ምስራቃዊቱን የስትራቶ ማዮርስክን መንደር መልሰው ተቆጣጥረዋል። እርምጃው ዩክሬን በሩሲያ በተያዙ ደቡብ ምስራቅ የአገሪቱ አካባቢዎች የጀመረችው የመልሶ ማጥቃት እንቅስቃሴ አካል መሆኑም ተነግሯል። በተያያዘ ዜና አብራምስ የተባሉት የዩናይትድ ስቴትስ ታንኮች የፊታችን መስከረም ዩክሬን ሊደርሱ መቻላቸው ሲነገር፣ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በቅርቡ በሩሲያ የአየር ጥቃት የተጎዳውን ታሪካዊውን የኦዴሳ ካቴድራል መጎብኘታቸው ተዘግቧል። በሌላ የሩሲያ ዜና ትላንት ሩሲያ ከጥቁር ባህሩ ስምምነት በወጣች ሁለት ሳምንት ባልሞላ ጊዜ ውስጥ የሩሲያና የአፍሪቃ መሪዎች ጉባኤ በሴንት ፒተርስበርግ እንዲጀመር አድርጋለች። በጉባኤው ላይ የተገኙት 17 የአፍሪካ ሀገራት መሪዎች መሆናቸውን የብሪታንያው መከላከያ ሚኒስቴር በዛሬው ዕለት አመልክቷል። በቀደመው ጉባኤ 43 የአፍሪካ መሪዎች መገኘታቸውም ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አሉላን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 21 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እጋብዛለሁ። ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል ሰሜን ሸዋ ዞን በሸዋሮቢት ከተማና አካባቢው ከትላንት በስቲያ ጀምሮ የተኩስ ድምፅ እየተሰማ እንዳለና ቢበዛ ስድስት ሰዎች እንደተገደሉ የከተማይቱ ነዋሪዎች ገለጹ። የሟቾችን ቁጥር ግን ከነዋሪዎቹ በስተቀር ከሌላ ወገን ማረጋገጥ አልተቻለም። በከተማይቱና አካባቢዋ ፋኖ በተባለው የአማራ ክልል የታጠቁ ወጣቶች አደረጃጀትና የመከላከያ ሰራዊት መካከል ግጭት እንደነበር ነዋሪዎቹ ጠቁሟል። ስፍና ራጌ ዝርዝር ዘገባ አለው።
መንግስት የልዩ ኃይል አባላትን ወደ ጸጥታ ተቋማት መልሶ ለማደራጀት ያሳለፈውን ውሳኔ ተከትሎ በአማራ ክልል የተነሳው ተቃውሞ በተለያዩ ከተሞች እያገረሸ በክልሉ በሚገኙ የታጠቁና ፋኖ በተባሉ ወጣቶችና በመከላከያ መካከል ግጭትና የተኩስ ልውውጥ እንደሚደረግ ነዋሪዎች ይናገራሉ። ከትላንት በስቲያ ረቡዕም በሸዋሮቢት ከተማ የከባድ መሳሪያ ተኩስ ድምጽ ሲሰማ ማዳሩን ስማቸውን መግለጽ ያልፈለጉና በመንግስት ስራ የሚተዳደሩ የሸዋሮቢት ከተማ ነዋሪ በስልክ ለአሜሪካ ድምጽ ገልጸዋል።
ሸዋሮቢት ላይ የነበረው ድባብ ጥሩ አልነበረም። ከትናንት ወደ ማታ ላይ 2:40 አካባቢ ላይ ነው ተኩስ ድንገት የተሰማው። እኛ ቤት በነበርንበት ሰዓት ከ2:40 እስከ ሌሊት 9 ሰዓት እና በምን እንደሆነ አላውቅም፣ በጣም ከባባድ መሳሪያ ተኮስ የነበረው ጠዋት ነክቶ ሰው ለሰው ይተያያል አላልም ነበር፣ እውነት ለመናገር ማለት ነው። ሰው አንድ ከባድ መሳሪያ ምንም ያላዘ ህዝብ ላይ መንደር መሀል ካምፕ ይዘህ ከባባድ መሳሪያ መተኮስ ማለት ለልጆች ምን ያህል ስነ ልቦና እንደሚኖራቸው አስበው።
በንግድ ስራ የሚተዳደሩት ሌላው የከተማይቱ ነዋሪ ግን ለግጭቱ መንስኤ ነው ያሉትን ሲገልጹ እንዲህ ብለዋል።
መጀመሪያ ከፋኖ ጋር ነው ግጭቱ። ናፉድ የሚባል አለ ከሸዋ ቢቶታ ብላ ወደ ደብረ ሲና ያበታል። እዛ የሆነ ችግር ነበረ በመንገድ ነው መንገድ ለብሰው መሰለኝ ይለኛ
አብዛኛው ፋኖች ናቸው ገቡና ገጠሟቸው። አሁን ጫካ መሄድ ይዘው ከተማ ለከተማ ውስጥ ነው ያስሳሉ። ቤት ፍተሻ ጀመሩ፣ ሰው ላይ መተኮስ ጀመሩ። ፋኖ ጠዋት ላይ ከተማ አታገኘውም ሲጀመር
ሲቪ ለአንተራት ሞታል።
እኒው አስተያየት ሰጪ ከትላንት በስቲያው ተኩስ በፊት በመከላከያ ሰራዊትና በፋኖ መካከል የተኩስ ልውውጥ እንደነበር ገልጸዋል። በግል ስራ ተቀጥሬ እየተዳደርኩ ነው ያሉ ሌላ የከተማ ነዋሪም በጥይት ተመተው የወደቁና የሞቱ ሰዎችን አይቻለሁ ብለዋል።
ሁለት ሶስት ሰዎች መስመር ላይ መቶ አይተናል። አሁን ወደዛም ወደዚህም በማለት አልተቻለም።
ሆስፒታል ተወሰዱ እነዚህ የተጎዱት ወይስ እንዴት ሆኑ?
ሆስፒታል ምን ሞተዋል እኮ ሆስፒታል ምን ያው ወደ ዘመዳቸው እየተፈለገ ወደ ዘመድ ነው እንጂ የሚሄዱ።
ዛሬ ጠዋትም ተኩስ እንደነበር በንግድ ስራ የሚተዳደሩት ነዋሪ ጠቁመዋል።
ጠዋት ላይ እንዲሁ ዝም ብለው መታወቂያ ይጠይቁና የለኝም ምናምን ስላለ እንዲሁ ዝም ብሎ ስልክንም ያዩኩና በተለይ የፉከራ ነገር የሽልላ ነገር ካለበት ከመማታት ወደ ላይዙ በጣም ይመጣሉ። አሁን ሰው ሲያማረሩ ነው ዛሬ ቤለ ቤት እየገቡ ነበር።
የመንግስት ሰራተኛ አስተያየት ሰጪ እንደሚሉት በከተማዋ ለግል ጉዳይም ሆነ ለመንግስት ስራ ግለሰቦች እንደፈለጉ መንቀሳቀስ አይችሉም ይላሉ።
የሸዋሮቢት ከተማ አስተዳደር ለብቻ ሆነ ቆታለና ወደዛ ለስራ የሚሄድ ሰው ራሱ እንደሄድ ነው እየታገደ ያለው። ኢቨን ዛሬ ራሱ ጠዋት አካባቢ ላይ ወደ አንድ ሰዓት አካባቢ ይመስለኛል አንድ ሰው ዛሬ ራሱ ገለዋል።
አስተያየት ሰጪው ለችግሩ ዘላቂ መፍትሄ እንዲሰጠውም ጠይቀዋል።
በተለይ እዚህ ሸዋሮቢት ላይ የተደረገ ያለውን ነገር እኛ ሊገባን አልቻልንም። ስራ የመንግስት ስራ እንኳን መስራት እየቻልን አይደለም እና ይህን የሚሰማ አካል ካለ አንድ ቢባል መነጋገር ካለብን ከምትነጋገረው አካል ጋር ተነጋግረን መፍትሄ ማቅረብ ነው እንጂ ህዝብ መሀል ላይ ሆነ ህዝብ 23 እና ዲሽቃ እየተኮስት ህጻናትን ሳይኮሎጂ ካሁኑ ጀምሮ እንደዚህ ማድረግ ተገቢ ነው ብዬ አላምንም። እንደ አንድ ማህበረሰብ ነዋሪ የአራት አመት ህጻን ላይ ተመቶ ወደ ሆስፒታል ሪፈር ተብሎ በእውነት ተረብሽ ኳ ባለ ቁጥር ሁሌ መሬት እንደያዝ ነው የእውነቱ ማለት ነው።
ከሰሜን ሸዋ ዞንም ሆነ ከሸዋሮቢት ከተማ ባለስልጣናት ምላሽ እንዳገኘን አስተያየታቸውን አካተን እንመለሳለን። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊን አቶ ደሳለኝ ጣሰውን በተንቀሳቃሽ ስልካቸው ለማግኘት ሞክረን አልተሳካልንም። ይሁን እንጂ በሰኔ ወር መጨረሻ ባህር ዳር ላይ የክልሉን ወቅታዊ የሰላምና ደህንነት ጉዳይ አስመልክቶ በተካሄደ ግምገማ ክልሉ የገጠመው ወቅታዊ የጸጥታ ችግር በድንገት የተከሰተ ሳይሆን ለዘመናት የተሰበከው የልዩነት ሀሳብ ውጤት ነው ማለታቸውን በክልሉ መንግስት የሚደገፈው የአማራ ሚዲያ ኮርፖሬሽን ዘግቦ ነበር። ኃላፊው የክልሉ ህዝብ፣ ወጣቶች፣ የሃይማኖት አባቶችና የአገር ሽማግሌዎች ለክልሉ ሰላም መከበር እንዲሁም ለህግ የበላይነት መረጋገጥ በጋራ እንዲሰሩ ጥሪ አስተላልፈው ነበር። በመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በቅርቡ ተያያዥነት ባላቸው የጸጥታና የሰላም ጉዳዮች ላይ መግለጫ እንደሚሰጥ አረጋግጠዋል።
አጠቃላይ በሀገር ደረጃ ያለ የጸጥታ ሁኔታ ምን ይመስላል? እንዴት ህዝብ ጋራ እየሰራ ነው? መከላከያ ምንድን ነው ያለው ሁኔታ? እንዴት እየተከላከለ ነው የሚለውን ነገር ይሰጣል። አማራ ክልል ወይም የኦሮሚያ ክልል ሶማሌ ምናምን ሳይሆን በሀገራችን እየተከሰተ ያለው ነገር ምንድን ነው፣ ሰው እንዴት ነው መከላከያ እየተወጣ ያለውን ነገር የሚለው ነገር እናብራራለን።
ዛሬ እስከ እኩለ ቀን ባለው መረጃ አብዛኞቹ የሸዋሮቢት ከተማ ነዋሪዎች ከወትሮው እንቅስቃሴያቸው ታቀበው በየቤታቸው እንደተቀመጡ፣ የቤት ለቤት አሰሳም እየተደረገ እንደሆነ ምንጮቹ ተናግረዋል። ሰኔ 27 ቀን 2015 ዓ.ም በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ አብዱ ሁሴን መገደላቸውን ተከትሎ የከተማ አስተዳደሩ ጊዜያዊ የጸጥታ ኮማንድ ፖስት ከሰኔ 28 ቀን 2015 ዓ.ም ጀምሮ የሰውም ይሁን የተሽከርካሪ እንቅስቃሴን እንዲሁም የምሽት ክለቦችን ጨምሮ የአገልግሎት ሰጪ ተቋማትን ከምሽቱ 12 ሰዓት በኋላ መገደቡ ይታወሳል። በአማራ ክልል ማዕከላዊ ጎንደር ዞን ደንቢያ ወረዳ በጮሂት ከተማ አካባቢ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ቁጥራቸው በውል ያልተገለጹ ሰዎች መገደላቸውን ጠቅሰን የዘገብነው ትናንት ምሽት ነበር። የሸዋሮቢቱም ሆነ የጨዋሂቱ ክስተት የአማራ ክልል ጸጥታ ጉዳይ አሳሳቢ ሆኗል የሚሉ ወገኖች ድምጻቸውን በሚያሰሙበት ሰሞን የተቀሰቀሰ ነው። በቅርቡ የአማራ ክልል መንግስት ዝርዝሩ ባልተገለጸበት ሁኔታ የሰላምና ጸጥታ ቢሮ ምክትል ኃላፊውን ኮማንደር መንገሻ ወራሪስንና የርዕሰ መስተዳደሩ ዶክተር ይልቃል ከፋለ የጸጥታ ጉዳዮች አማካሪ አቶ ከፋለ እሱ ባለውን ከስልጣናቸው አሰናብቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በምዕራባዊ የኦሮሚያ ክልል በተፈጠረው የጸጥታ ችግር የተፈናቀሉ ነዋሪዎች አሁንም ተገቢ ሰብአዊ ድጋፍ እያገኙ እንዳልሆነ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ገለጸ። በመንግስታቱ ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ወይም ኦቻ እንዳስታወቀው አሁን በየቦታው እያጋጠመ ያለው የጸጥታ ችግር በተለይ በምስራቅ ወለጋ፣ በሆሮ ጉድሩ ወለጋና በቄለም ወለጋ ዞኖች ባሉ ወረዳዎች ለሰፈሩ ተፈናቃዮች ሰብአዊ ድጋፍ ማድረስን አስቸጋሪ አድርጎታል። በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች የሚኖሩ ተፈናቃዮችም ያሉበት ሁኔታ አስከፊ እንደሆነና አስቸኳይ የምግብና ሌሎችም ሰብአዊ ድጋፍ እንደሚሹ ተናግረዋል። የምስራቅ ወለጋ ዞን የአደጋ ስጋት አመራር ጽህፈት ቤት በበኩሉ የተጠቀሰው ችግር እውነት እንዳለው ገልጾ ተፈናቃዮቹ ወደ ቀበሌያቸው እንዲመለሱ ክልሉ ከ8 ትራክተሮች አውጣቶ ባዋቀረው ኮሚቴ አማካኝነት በመስራት ላይ እንደሚገኝ አስታውቋል። ገልሞ ዳዊት ተጨማሪ ዘገባ አለው።
በምዕራብ ኦሮሚያ ክልል በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች የገጠር ቀበሌዎች በጸጥታ ችግር ተፈናቅለው በከተሞች ተጠልለው የቆዩ ነዋሪዎች አሁንም ከስጋት እንዳልተላቀቁ ገልጸዋል። ስማቸው እንዲገለጽ ያልፈለጉ በምስራቅ ወለጋ ዞን በኪረሙ ወረዳ ሳስጋ ከተማ ያገኘናቸው ነዋሪ ከኖሩበት የገጠር ቀበሌ ከስድስት ልጆቻቸው ጋር ተፈናቅለው በከተማው በአስቸጋሪ ሁኔታ ውስጥ እንዳሉ ይናገራሉ።
ኑተማ ማጋልቲ ወረጃ ኩካምቢ ወይት የገባ ጀራችቲ
እኛ አሁን በከተማ ሰፍረን ያለ ነው። 300 ሜትር ወጣ ብንል የሚደርስብንን ስለማናውቅ በከተማይቱ ክልል ውስጥ ሆነን ራሳችንን በህይወት ለማቆየት እየጣርን ነው። በእውነቱ በከባድና ደስ በማይል ሁኔታ ውስጥ ነው ያለ ነው።
ከስድስት ልጆቻቸው አንደኛዋ ብቻ በትምህርት ላይ እንደሆነች የገለጹት እኚህ ተፈናቃይ ቀሪዎቹ አምስት ልጆቻቸው ትምህርታቸውን ለማቋረጥ እንደተገደዱ ተናግረዋል።
ናሞንኩን ባየን ዳንዲ መረኦሉ ባይን ዳንጂ በራ ከጀላ በከና
በአሁኑ ወቅት በኪረም ወረዳ ያሉት ሁሉም ተፈናቃዮች መንገድ ላይ ኑሯቸውን እየገፉ ነው። ሲያገኙ ለምናሉ አሊያም ምን አይነት እርዳታ ይደርስልን ይሆን ብለው ልክናታቸው ገበያ እንደሄደችባቸው ልጆች መንገዱን እያዩ ሲጠባበቁ ይውላሉ። እኛ የተፈናቀልነው ከኪረም ወረዳ ጉዲና ቀበሌ ነው። ከአማራ ክልል የመጡ ጽንፈኛ ታጣቂዎች ቦታውን ወረውታል። የመንግስት ኃይሎች ራሳቸው ወደ ቦታው ሄደው ተፈናቃዮችን ወደ ቤታቸው መልስ ቢሉ እንኳን እነዚህ ታጣቂዎች ተኩስ ይከፍቱባቸዋል። እኛ ከዚህ በኋላ ምን ተስፋ ይኖረናል?
በአካባቢው የሚኖሩ የአማራ ተወላጆች ራሳቸውን ከሸማቂዎች ጥቃት ሲከላከሉ ጽንፈኛ እንደሚባሉ ከዚህ ቀደም ሲገለጽ ቆይተዋል። በአካባቢው ሸኔ ሲሉ በጠሩትና ጥቃቱን በተደጋጋሚ በሚያስተባብለው ታጣቂ ቡድን ለበርካታ ጊዜ ጥቃት እንደሚደርስባቸው የተናገሩት ተወላጆቹ ይህን ጥቃት ለመከላከል ራሳቸውን ሲያደራጁም ፋኖ ወይም ጽንፈኛ የሚል ስያሜ እንደሚሰጣቸው ተናግረዋል። ይሁንና በኪረሙ ተፈጽመዋል ስለተባሉ ጥቃት ከዚህ ቀደምም ሆነ አሁን በአካባቢው የሚኖሩ የአማራ ተወላጆችን በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ሙከራ አልተሳካም። በሌላ በኩል የአማራ ሕዝባዊ ግንባር የውጭ ድጋፍ ሰጪ ግብረ ኃይል ቃል አቀባይ መሆናቸውን የገለጹና መቀመጫቸውን በዋሽንግተን ዲሲ ያደረጉት አቶ ኡመር ሽፋው የአማራ ተወላጆች ጥቃት ይደርስባቸዋል እንጂ ጥቃት ያደርሳሉ የሚል እምነት እንደሌላቸው ከዚህ ቀደም ለአሜሪካ ድምፅ ገልጸው ነበር። ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ተፈናቅለው በምስራቅ ወለጋ ዞን የተጠለሉ አንድ ተፈናቃይ በበኩላቸው
ማዲ ሰዲን ጋባ ወልማቲ ሻንታናኒ
እኔ ሶስት ልጆች አሉኝ። ከባለቤቴ ጋር አምስት ነን። ያለንበት ህይወት ኑሮ አይባልም። ያኔ ስንፈናቀል ብዙ ንብረታችን ተወረሰብን። ልክ እንደመጣን ወደ 5000 ብር ሰጡን። ከዚያ ወዲህ ምንም አይነት ሰብአዊ ድጋፍ አላገኘንም። ታዲያ ምን ኑሮ ይባላል? ምን ብዬ ልንገርህ? በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። ሰርተን እንኳን ምንም ማግኘት አንችልም። ቀያችንም ሰላም ሆኖ ወደ ቀድሞ ቤታችን መመለስ አንችልም። ይኸው እስካሁን ያለ አንዳች መፍትሄ በችግር ላይ ነን።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ከትላንት በስቲያ ረቡዕ ባወጣው መግለጫ በኦሮሚያ ምዕራባዊ ክልል በተለይ በምስራቅ ወለጋ፣ በሆሮ ጉድሩና በቄለም ወለጋ ዞኖች ያሉ ተፈናቃዮች በጸጥታ ችግር ምክንያት እርዳታ የማግኘት እድላቸው የመነመነ እንደሆነ ገልጸዋል። በይበልጥም በ2013ና በ2014 ዓ.ም ተፈናቅለው በምስራቅ ወለጋ ጉቡ ሰዮና ዋዮ ቱቃ ያሉ ከ13000 በላይ ተፈናቃዮች በአካባቢያቸው ታጣቂዎች እየተንቀሳቀሱ ስለሚገኙ ከመጠለያቸው ወጥተው ሰርቶ መኖር ካለመቻላቸው በተጨማሪ የእርዳታ ድጋፍም ለነርሱ ማድረስ አስቸጋሪ እንደሆነ የማስተባበሪያ ቢሮው አመልክቷል። አያይዞም የምዕራባዊ ኦሮሚያ ክልል ሰብአዊ ድጋፍ በገንዘብና በተራድኦ ድርጅቶች ውስንነት ሳቢያ አሳሳቢ ደረጃ ላይ እንደደረሰ በመግለጫው ጠቅሷል። አቶ ዳንኤል ቺሳ የምስራቅ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው።
አንገማት ነሞን ነው ይገርጋላ ጅሩ ነሞታ ወዲበተኮ ኩመሽን ተመታን ይቃበተማ እንደገራጅ
አሁን ከ150000 በላይ ለሚደርሱ ሰዎች ሰብአዊ እርዳታ እያቀረብን ነው። ድጋፉ ግን እየተቆራረጠ እንጂ በወጥነት እየተሰጠ አይደለም። ስለዚህ ክፍተቱን እያየን መንግስት በሚችላቸው አካባቢዎች ድጋፉ እንዲቀርብ፣ መንግስት በማይችላቸው ቦታዎች ደግሞ የሰብአዊ ድጋፍ ሰጪዎች እንዲገቡ እያደረግን ነው። ተፈናቃዮቹ በቂ ሰብአዊ ድጋፍ እየደረሳቸው እንዳልሆነ ያቀረቡት አቤቱታ ትክክል ነው። ይሁንና መንግስት እጁን አጣጥፎ አልተቀመጠም። የአደጋ ስጋት አመራር ጽፈት ቤት በወረዳ በዞንና በክልል ደረጃ ያለውን አቅም አስተባብሮ ህዝባችንን በማትረፍ ላይ ተረባርቧል። የሰውን ህይወት በተቻለ መጠን ማትረፍ ግድ ስለሆነ በጣም በአጣብቅኝ ውስጥ ያሉትን ለመርዳት ወደ ኋላ አላልንም።
ከአማራ ክልል መጡ የተባሉ ጽንፈኛ ታጣቂዎች የተፈናቃዮችን ማሳ በመውረር ወደ ቀያቸው እንዳይመለሱ እንቅፋት ሆነዋል በሚል ስለሚቀርበው የነዋሪዎች ክስ የምስራቅ ወለጋ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ዳኝል ቺሳ ሲመልሱ
ከበተማት ያልኪ ለሟማ ረጅረሙ የኛቲ ግዱ ከና ረኮነዳ ጅራ ከንጅድ ወደፈኖ እንቀቡ።
ስለ ኪረሙ ወረዳ ተጨባጭ ሁኔታ ምናልባት በቅርቡ የተከሰተ ነገር ካለ መረጃ የለኝም። የደህንነት ጽህፈት ቤቱን ጠይቃችሁ መረጃ ማግኘት ትችላላችሁ። እንደ አደጋ ስጋት አመራር ጽህፈት ቤት ግን ለችግሩ ልዩ ትኩረት ሰጥተን እየሰራን ነው። የጸጥታውን ሁኔታ ለማረጋጋት ደግሞ የኦሮሚያ ክልላዊ መንግስት ከስምንት ሴክተሮች የተውጣጡ አባላት ያሉት ኮሚቴ አዋቅሯል። በአንድ በኩል የጸጥታ ስራው በአግባቡ ተከናውኖ የተወረሩ ቀበሌዎች ነጻ እንዲወጡ፣ በሌላ በኩል ደግሞ ህዝባችንን ወደ ቀድሞ ኑሮ ለመመለስ የተሰየመው ኮሚቴ የተፈናቃዮቹን ማንነት የሚለይበት የሁለት ሳምንት ቀጠሮ ይዟል። በዚህ መልኩ እየሰራን ነው። ተፈናቃዮች በቅርቡ ወደየቤታቸው ይመለሳሉ የሚል አቋምና ተስፋ አለን። መመለስ የማይችሉትን ደግሞ አስፈላጊው የሰብአዊ ድጋፍ እንዲደርሳቸው እንሰራለን ብለናል።
የጽህፈት ቤቱ ኃላፊ አቶ ዳኜ መንግስት በስድስት የምስራቅ ወለጋ ዞን ወረዳዎች ለሚገኙ ተፈናቃዮች ከ15,000 በላይ ኩንታል የእህል እርዳታ ለማድረስ ሰሞኑን እንደላከ አውስተዋል። መንግስት በዞኑ የተፈጠረውን ሰብአዊ ቀውስ ለማቃለል ቢንቀሳቀስም በቂ ባለመሆኑ በአካባቢው እንቅስቃሴያቸው ውስን የሆኑ ሰብአዊ ድጋፍ ሰጪ ተራድኦ ድርጅቶች እገዛቸውን እንዲያጠናክሩ ይፋዊ ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በተከታዩ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። ማሳቸው የአፈር ማዳበሪያ ቢለምድም አቅርቦቱ ባለመኖሩ ፈጣሪያቸውን በማመን ብቻ ያለ ማዳበሪያ እየዘሩበት እንደሆነ በትግራይ ማዕከላዊ ዞን ቆላ ተንቤንና ላዕላይ ማይጨው ወረዳዎች የሚኖሩ አርሶ አደሮች ተናገሩ። ያለ ማዳበሪያ በመዝራታቸው በቀጣዩ አዝመራ የሚፈልጉትን ላያገኙ እንደሚችሉም ስጋታቸውን ገልጸዋል። የክልሉ የግብርና ተፈጥሮ ሀብት ቢሮ በበኩሉ በክልሉ ከፍተኛ የማዳበሪያ እጥረት እንዳለ ገልጾ በዚህ ሳምንት ግን ማዳበሪያ ወደ ክልሉ መግባት እንደጀመረ አስታውቋል። ሙልጌታ ጽብሐ ዝርዝር አለው።
በትግራይ ክልል ቆላ ተንቤን ወረዳ በጋሽኻ በተባለ ቀበሌ ነዋሪ የሆኑት አርሶ አደር ቄስ ኪዱ ገብረ ሚካኤል ለሁለት ዓመት የዘለቀው ጦርነት አብቅቶ ሰላም በሆነበት ጊዜ ደግሞ የአፈር ማዳበሪያ አጥተናል ብለዋል። በዘንድሮ ወርሃ ክረምት በአካባቢው በቂ ዝናብ እየዘነበ እንዳለ የገለጹት አርሶ አደሩም የአፈር ማዳበሪያ አቅርቦት ግን ባለመኖሩ የለመደ ማሳቸው ያለ ማዳበሪያም ፈጣሪ አምነው በዘር እንደሸፈኑ ተናግረዋል።
ዝናብ በጣም መሊ
ዘንድሮ በቀበሌያችን ዝናቡ ጥሩ ይዞልናል። የተዘራውም በጥሩ ሁኔታ በቅሏል። ማሳችን ግን ዩሪያ የተባለውን የምርት ማዳበሪያ ለምዷል። አሁን ግን ባለመኖሩ ከፍ ያለ ስጋት አለን።
በአካባቢያቸው የእርዳታ እህል መከፋፈል ከተቋረጠ ብዙ ወራት እንደተቆጠሩ የተናገሩት አርሶ አደሩም ለረሃብ የተጋለጡ ሰዎች መኖሯቸውን ገልጸዋል።
የለ እርዳታ አልባል የለ ግዛ በሀጋያት
እርዳታ የሚባል አልደረሰንም። በበጋው ወቅት ጥር ወር አካባቢ ይመስለኛል አንድ ጊዜ መጥቶ ነበር። ጾሙን የሚያድር ብዙ ሰው አለ። ይሁንና ህዝቡ ወይ እርዳታው አሊያም ማዳበሪያው ይመጣ ይሆናል በሚል ተስፋ እየጠበቀ ነው። ለመሆኑ የሚዳኝ መሪ አለን? ማዳበሪያ ወይ እርዳታ ከሌለ መሪስ አለ ወይ?
ሌላው አርሶ አደር ኃይለ ሚካኤል ገብረ ህይወት በበኩላቸው በአካባቢው በተካሄደው ከባድ ውጊያ ምክንያት የተጣሉና የተቀበሩ ተተኳሾች በብዛት ስለሚገኙበት ቀደም ሲል የተከሏቸውን የማንጎ ተክሎች በተተኳሾች ስጋት እንደማይኮተኩቷቸው ተናግረዋል።
ባህርና ሰፊም ባህር ተፈናጅሩ
ከአሁን በፊት በማህበር መስኖ የሚያለሙ ጎረቤቶቻችን በልማት ስራ ላይ ያሉ ተቀብሮ የነበረ ተተኳሽ ፈንድቶ ከአስር ሰዎች በላይ ሞተዋል። እኔም የማንጎ ተክሎቼን የማልኮተኩታቸው ስለምሰጋ ነው። እንዲጸዳ ብንጠይቅም እስካሁን ድረስ አልተፈተሸም። እንዲሁ ዩሪያ ማዳበሪያም ፈጽሞ የለንም። አሁን የምታየው በቆሎ ከተዘራ ሶስት ወር ቢያልፈውም ያለ ማዳበሪያ አይሆንም። በሶስት ወራት ለጥቅም ይደርስ የነበረው በቆሎ እንደምታዩ ምንም የለውም።
በትግራይ ክልል ማህበራዊ ጉዳይና መልሶ ማቋቋም ቢሮ የሰብአዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋይ አብርሃም በርካታ አካባቢዎች ገና ከተተኳሾች አለመጽዳታቸው ገልጸው ከመስከረም ወር በኋላ የማምከኑ ስራ በይፋ ሊጀመር እንደሚችል ጠቁመዋል። በስካሁኑ የዳሰሳ ስራ ትኩረት የተደረገበት ግን በትምህርት ቤቶች ላይ እንደሆነ ባለፈው ወር ለአሜሪካ ድምጽ ተናግረው ነበር። የቆላ ተንቤን ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ጎይቶም ገብረ ሐዋርያም በወረዳዋ አስፈላጊ የምርት ማሳደጊያ ግብዓት፣ ማዳበሪያና ምርጥ ዘር አለመኖሩን አረጋግጠዋል። በዚህም ምክንያት አርሶ አደሮች የምርት ማሳደጊያ ግብዓቶችን በባህላዊ መንገድ አዘጋጅተው እንዲጠቀሙና ለምርጥ ዘርም እርስ በራሳቸው እንዲተጋገዙ ጥረት እየተደረገ እንዳለ ተናግረዋል። የምግብ እርዳታ በመቋረጡም ለረሃብ የተጋለጡ ነዋሪዎች የጤና እክል እያገኛቸውና ሕይወታቸውም እያለፈ እንደሆነ ገልጸዋል።
በምግብ እጦት የሞቱት 100 የሚሆኑ በዚህ 2 ወር ውስጥ የሞቱ በዝርዝር ያገኘናቸው ናቸው። እነዚህ ከነዚህ 15 ህጻናት ናቸው። 85 ደግሞ ያው ከ15 ከዛ በላይ የሆኑ ነው። እነዚህ በሞት የሞት ብቻ ስለሆነ እንጂ ለሞት የተቃረበ ብዙ ማህበረሰብ አለ። እዚህ በተለይም ቆላማ ነው፣ በጦርነቱም የተጎዳ አካባቢ ነው ይሄ። በዚህ ምክንያት በችግር እና በመከራ የተሰቃየ የሚገኝ ህዝብ ነው በዚህ በቆላ ተንቤን ወረዳ።
ከዚህም ሌላም ጸረ ተባይ ኬሚካል በሌለበት ሁኔታ በአንዳንድ የወረዳዋ ቀበሌዎች ጸረ ሰብል ተባይ መታየት በመጀመሩ ሁኔታው አስቸጋሪ አድርጎታል ብለዋል። በክልሉ ማዕከላዊ ዞን ላዕላይ ማጮ ወረዳ መደጎ በተባለ ቀበሌ ያገኙኋቸው አለቃ አረፋይነህ ደጎ የተባሉ አርሶ አደርም ቀደም ሲል የሚፈልጉትን የአፈር ማዳበሪያ ያገኙ እንደነበር አስታውሰው ዘንድሮ ግን ያለ ማዳበሪያ እየዘሩ እንደሆነ ገልጸዋል።
ከርሞ የፈጣሪ ነው። ያለ ማዳበሪያ እየዘራንን ሊበቅል ወይም ሊጠፋ ይችላል። መንግስት ሊያቀርብልን ይገባ ነበር ግን አላቀረበም።
በክልሉ የግብርናና የተፈጥሮ ሀብት ቢሮ የአዝርዕትና አፈር ለምነት ዳይሬክተር አቶ ሰለሞን ገብረስላሴ በክልሉ 1.3 ሚሊዮን ሄክታር ሊታረስ የሚችል መሬት እንዳለ ገልጸዋል። አሁን ጊዜያዊ አስተዳደሩ በሚያስተዳድራቸው አካባቢዎች ካለው 754,000 ሄክታር መሬት ውስጥ እስካሁን 363,000 ሄክታር በዘር እንደተሸፈነ አስታውቀዋል። የማዳበሪያ እጥረት እንዳለ የገለጹት ዳይሬክተሩም ዩሪያ የተባለ ማዳበሪያ በዚህ ሳምንት መግባት እንደጀመረ አመልክተዋል። ይህ አይነቱ ማዳበሪያ ዘር ከተዘራ በኋላ ባሉት 30 ቀናት ጥቅም ላይ የሚውል በመሆኑ ለምርት ማሳደጊያ አጋዥ ይሆናል ብለዋል።
የሚያስፈልገውን 800,000 ኩንታል 400,000 የኤንፒኤስ እና 400,000 የዩሪያ ያስፈልገናል። ይህንን በእንትን ሁኔታ ስንሄድ ደግሞ የዘር ሁኔታ የትግራይ ክልል አስቀድሞ ነው የሚዘራው ከሌሎች ክልሎች እና በዚህ የዘር ወቅት በተለይ ኤንፒኤስ አልመጣም ተብሎ መያዝ ይቻላል ማለት ነው። ስለዚህ ከዛ የመጣውን ኤንፒኤስ 151,000 ብቻ ነው የገባው ከዛ በዘር ወቅት ማለት ነው። ስለዚህ አሁን ግን ዩሪያውን ተገዝቶ በመጓጓዝ ላይ ያለው አሁን በዚህ ሳምንት ውስጥ 100,000 ገብቷል። 400,000 ኩንታል የጫነውን አሁን እሱ ተደግዶ ዩሪያውን እየመጣልን ያለው ወደ 155,710 ኩንታል ዩሪያ ገብቷል ማለት ነው። እና ጠቅላላ አድርገን ስናየው ወደ 307,409 በአሁኑ ሰዓት ትግራይ ውስጥ ገብቷል። ግን ወቅቱ አልፎበታል። በተለይ የኤንፒኤስ ወቅቱ ያለፈበት ነው። ስለዚህ ይህን እየተሯሯጥ ነው ያለውን ያንን ዩሪያ ነጭ መራር የሚባለውን ማለት ነው እሱን ቶሎ ለማዳረስ ምክንያቱም በዚህ የተዘራውን እንዲያገኝ ስራዎችን እየሰራ ነው ያለ ነው ማለት ነው።
ወደ ክልሉ እየገባ ያለው ማዳበሪያም ቶሎ ወደ አርሶ አደሩ እንዲደርስ እየተደረገ እንዳለም አቶ ሰለሞን አክለው ገልጸዋል። በማዕከላዊና ሰሜናዊ ምዕራብ ዞኖች የተሻለ የዝናብ ስርጭት መኖሩን የገለጹት አቶ ሰለሞን፣ ይሁንና በምስራቃዊ ደቡብና ደቡብ ምስራቃዊ የክልሉ ዞኖች ግን የዝናብ እጥረት እንዳለ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ወደ ተከታዩ ዘገባ ስናልፍ ደግሞ የሲዳማ ክልልና የሐዋሳ ከተማ አስተዳደር የመንግስት ሰራተኞች ዛሬ በሐዋሳ ከተማ ባካሄዱት ሰልፍ ለህብረተሰቡ ተገቢውን አገልግሎት አልሰጠንም ሲሉ ይቅርታ ጠየቁ። ሰራተኞቹ በዛሬው የይቅርታ ሰልፋቸው በህብረተሰቡ አገልግሎት አሰጣጥ ላይ ይዘወተራሉ ያሏቸውን በደሎች በዝርዝር ተናግረዋል። ብልሹ አሰራር፣ ጉቦ መቀበል፣ ባለጉዳይን ማጉላላትና የመንግስትን የስራ ሰዓት መስረቅ በሰራተኞች የሚዘወተር ወንጀል ነው ብለዋል ሰልፈኞቹ። ለአሜሪካ ድምጽ አስተያየታቸውን የሰጡት የሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የውጭ ግንኙነት ዳይሬክተር ረዳት ፕሮፌሰር ዮሐናን ዮካሞ በበኩላቸው የአገልግሎት አሰጣጥ ችግር በሰራተኛና ሰሪ ህግና መመሪያ የሚፈታ እንጂ በሰልፍ የሚመለስ እንዳልሆነ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በሱዳማ ክልል የፋይናንስ ቢሮ ሰራተኛ ሰላማዊት ዘሪሁን ሰልፍ ስለወጡበት ምክንያት ሲናገሩ ከመንግስትና ከህዝብ የተቀበልነውን አደራና ኃላፊነት ባለመወጣታችን የበዳይነት ስሜት ስለተሰማን ተጸጽተን ነው ሲሉ አስረድተዋል።
ተገልጋዮቹ በሰዓቱ ሰራተኛውን በቦታ ባለማግኘት በተለያዩ ሀሳቦች ይነሳሉና በፋይናንስ ቢሮ ደረጃ አይደለም፣ በአጠቃላይ በመንግስት ቢሮዎች ላይ ያላቸው ቅሬታ ስላለ ያንን ቅሬታ ከዚህ በኋላ ምንም አይነት ከስተመር ምንም አይነት ሰርቪስ ሳያገኝ ኦር ቅሬታ ሳይኖረው የራሱን አገልግሎት እንዲያገኝ ለዛ ቃል ለመግባት የተገናኘ ነው።
ስማቸውን ያልገለጹ የሐዋሳ ከተማ ነዋሪና የመንግስት መስሪያ ቤት ተገልጋይ እንደሆኑ የተናገሩት አስተያየት ሰጪ ሰሞኑን አንድ ጉዳይ ለማስፈጸም ወደ መንግስታዊ ተቋም ቢያመሩም አፈጻጸሙ እየተጓተባቸው ለ15 ቀናት እንደተመላለሱ ተናግሯል።
ስብሰባ ላይ ናቸው ያሉ እነሱን በሚያውቋቸው በኩል ሄደ ጉዳይ ማስፈጸም ምናምን የተለመደ ነገር ሆኗል። አሁን ላይ በዘመድ ነው ወይ በገንዘብ ነው፣ በቃ እንደዛ አይነት ነገር ሆኗል። ህገ መንግስታዊ መብትን ተጠቅመ እንደ ማንኛውም ዜጋ ሄደ ጉዳይ የምታስጨርስበት ምንም አይነት ነገር የለም።
የሰልፉ ተሳታፊና የክልሉ ምልሻ ጽህፈት ቤት ሰራተኛ ነኝ ያሉት አቶ ለማ ክፍል በበኩላቸው የሰልፉን አላማ ተናግሯል።
ህዝባችንን በድለናል። ያ የበደልነውን የአገልግሎት አሰጣጣችን ለማስተካከል ቃል ለመግባት ነው ወጣ ነው። ሰልፍ መውጣት ያስፈለገበት ምክንያት አንደኛ ከዚህ በፊት የተሳሳተ አመለካከት ነበረ። ምክንያቱም አገልግሎት አሰጣጥ ዙሪያ ብዙ ሰዎች ሩሮ እያሰማ ነበረ። ያንን ሩሮ በትክክል በተግባር ማሳለፍ ስላለብን በአደባባይ ወጥተን ይህንን ለአገልግሎት አሰጣጣችን ግልጽ በሆነ መንገድ ሰዓትን ባከበረ መልኩ ለመስጠት እኛም ታድሰናል።
በሐዋሳ ከተማ ባህል አዳራሽ ክፍለ ከተማ የሰላምና ጸጥታ ጽህፈት ቤት ሰራተኛ አቶ ሳሙኤል እሸቱም አስተያየታቸውን ሲገልጹ
ዋናው የዚህ ሰልፉ ዓላማው ከዚህ በፊት ህዝባችንን በድለናል። አርፍዶ በመግባት ቀድሞ በመውጣት በሻይ ቡና ላይ ጊዜያችንን በማባከን ህዝባችን ተጎድቷል። እኛን አገልግሎት ለማግኘት መጥተው ህዝባችን ተጎድቷል። ያንን ለማካስ ሰሞኑ የነበረው ግምገማ አለ። በግለሰብም በአመራርም ደረጃ አለ የተገመገም ነው። በዛ በተስማማነው መሰረት ከዚህ በኋላ ህዝባችንን በቀኒነት እና በታማኝነት ህዝባችንን እናገለግላለን። ሙስና ሳይኖር ፊት አይቶ ማዳላት ሳይኖር
በክልል መንግስት ቢሮዎችና በሐዋሳ ከተማ አስተዳደር መስሪያ ቤቶች ሁሉንም ዜጎች በእኩልነት አለማስተናገድ፣ ከተገልጋዮች ጉቦ መቀበል፣ ባለጉዳዮችን ማጉላላትና ኃላፊነትን በወቅቱ አለመወጣት በሰራተኛው በስፋት ይፈጸማሉ ካሏቸው የስራ ላይ በደሎች ተጠቃሾች እንደሆኑ አስረድተዋል።
እና በቃ እጅ መንሻ ግዴታ እንደወደ መሆን አይነት ነገር ደርሷል። እና በእጅ ነው በእግር የመጣው እየተባል በቃ አንዳንድ ጊዜ ደግሞ ግልጽ ያወጣ ከወጣ በኋላ ስልክህን ይወስዱና በስልክ ደውለው ይህን ጉዳይ ለመጨረስ ይህን እናደርግልሃለን የሚሉ ሰዎች አሉ። አልፎም ተርፎም ደግሞ እዛው ጋር ላይ ጉዳይ እናስጨርሳለን የሚሉ ኮኔክሽን ያላቸው እዛው ቢሮ ካሉ ሰዎች ጋር የተለያዩ ግለሰቦች አሉ፣ በገንዘብ የሚደራደሩ ማለት ነው። አሁን ላይ አስቸጋሪ ጊዜ ላይ ያለን ይመስለኛል።
ሰልፉ በመንግስትና በፖለቲካ ግፍት የተደረገ ነው መባሉን አስመልክቶ አቶ ለማ ሲመልሱ መንግስት ጫና አላደረገብንም በማለት በራሳቸው ተነሳሽነት ሰልፍ እንደወጡ ተናግሯል።
ህዝቡ ጠይቋል፣ ጥያቄ ጠይቋል። ጥሩ አገልግሎት አልሰጣችሁኝም ብሎ ጥያቄ ጠይቋል። ያንን መሰረት በማድረግ እኔ ከዚህ ሰነድ ነበረ፣ ግምገማ ነበረን። ያንን ግምገማ ምክንያት በማድረግ ሰራተኛው ራሱ እኔ በድያለሁ፣ በአደባባይ ማሳወቅ አለብን ብሎ ነው ህዝቡ የወጣው።
ጉዳያቸውን ለማስፈጸም እንደ ተጉላሉና ተበዳይ እንደሆነ የተናገሩት አስተያየት ሰጪ ችግሩ ሰልፍ በማድረግ መፍትሄ ያገኛል ብለው እንደማያምኑም ገልጿል።
መንግስት የራሱ ሰራተኞች ላይ አዳዲስ እርምጃዎችን መውሰድ እስካልጀመረ ድረስ እንደዚህ በአጭር ጊዜያቶች ውስጥ ይስተካከላል የሚል ምንም አይነት እምነት የለኝም።
በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የዩኒቨርሲቲው የውጭ ግንኙነት ዲሬክተር ረዳት ፕሮፌሰር ዮሐና ኒወካሞም የአገልግሎት አሰጣጥ ክፍተት በሰራተኛና አሰሪ ህግና መመሪያ አግባብ መታየት እንዳለበት አመላክቷል።
ይሄ ነገር ዝም ብሎ እንደ የሆነ ንቅናቄ ብለን ብቻ የምንተወ ሳይሆን አቅም ያለው ሰው በሜሪቱ ተለክቶ ጥሩ ፐርፎርም ያደረገ ኢንሴንቲቭ አግኝቶ እንደዛውም የሚጠየቅ አካል መንግስት ሰራተኛ የሚጠየቅበት በህግ አግባብ መሆን መቻል አለበት። ይሄ ስር ሰዶ የማይሄድ ከሆነ የሆነ ሞቭ ብቻ ሆኖ ነው የሚቀረው እና ምን ያህል አቅደው ምን ያህል ፈጽመዋል ምን ያህሉ አልተከናወነም የሚሉትን በኦብጀክቲቭ በሆነ ክራይቴሪያ ተመዝኖ ሊቀጡ የሚችሉበት ስርዓት በጀት አለበት ብዬ ነው የማምነው።
ሰልፉ በክልል ደረጃ መንግስት ባደረገው ንቅናቄ የተደረገ እንደሆነ ረዳት ፕሮፌሰር ዮሐናን እምነታቸውን ገልጸዋል። የተጣለበትን ኃላፊነት እንዳልተወጣና ተገልጋይን እንደበደለ ያመነ አንድ ሰራተኛ ይቅርታ መጠየቅ ያለበት ሰልፍ በመውጣት ነው ወይስ በህጉ አግባብ በመዳኘት በሚል ጠየቁት ረዳት ፕሮፌሰር ዮሐናን ሲመልሱ
የአካሄድ አለው ሹመት አይደለም ኢት ኢዝ ካይንድ ኦፍ መደብ ነውና በመደቡ የተቀመጠ ሰው ሲቪል ሰርቫንት ኢቭን አንድ ሰው ጥፋት ቢያጠፋ እንዴት ሊቀጣ ይችላል? ከዲሲፕሊን ጀምሮ እስከ ፍርድ ቤት ስራውን እስከሚያጣ ድረስ የሚሄድበት የራሱ የሆነ ፕሮሲጀር አለ።
የሲዳማ ክልልና የሐዋሳ ከተማ ነዋሪዎች በመንግስት መስሪያ ቤት አገልግሎት አሰጣጥ ሮሮ ሲያሰሙ የቆዩ ሲሆን ከዛሬ ሰልፍ በኋላ ለውጥ ይመጣ እንደሆነ ወደፊት የምናየው ይሆናል ብሏል። በሰራተኞቹ የይቅርታ መጠየቅ ሰልፍ ላይ የሲዳማ ክልልና የሐዋሳ ከተማ አስተዳደር የመንግስት ሰራተኞች ተሳትፈዋል። የሲዳማ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ አሰፋ ጉራቻ በሰልፉ ላይ በመገኘት ባስተላለፉት መልእክት ሰራተኛው በህግና በመመሪያው መሰረት ለተገልጋዩ ህብረተሰብ ቀልጣፋና የህዝቡን ፍላጎት ያማከለ አገልግሎት መስጠት እንደሚኖርበት አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አሁን ደግሞ ከሀገር ውስጥ ዘገባዎች ወጣ እንልና ወደ ኒጀር እናልፋለን። ምዕራብ አፍሪካዊቷን ኒጀር ከሚደጋግማት የፖለቲካ አለመረጋጋት አባዜ አንጻር ትላንት የተደረገው መፈንቅለ መንግስት ሙሉ በሙሉ የማይጠበቅ ነበር ለማለት እንደማይቻል ተንታኞች አመለከቱ። እንደ አውሮፓውያን የዘመን አቆጣጠር በነሐሴ 1960 ከፈረንሳይ ነጻነቷን ካገኘች በኋላ በኒጀር አራት የተሳኩ መፈንቅለ መንግስቶችና ሌሎች በርካታ ያልተሳኩ ሙከራዎች ተደርገዋል። ይሁንና ተንታኞች እንደሚሉት ፕሬዚዳንት መሐመድ ባዙም በኒጀር የህዳጣን ማህበረሰብ ቢመጡም በርካታ የተሃድሶ እርምጃዎችን አንግበው በመነሳት የተመረጡ እንደመሆናቸው የተፈጸመባቸው የመንግስት ግልበጣ እድሜው አጭር ሊሆን ይችላል። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ያጠናቀረችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
የመንግስት ግልበጣው መሪ ኮሎኔል አማዱ አብድራህማኔ ለአገሪቱ ህዝብ ባሰሙት ንግግር የመከላከያና የጸጥታ ኃይሎች መንግስቱን ከስልጣን ያወረዱት በነበረው ብልሹ አስተዳደርና በጸጥታው ሁኔታ የተነሳ ነው ብለዋል። አብድራማኔ በኒጀር ብሔራዊ ቴሌቪዥን እንደተናገሩት ከትናንት ሐሙስ አንስቶ በአገሪቱ ሁሉም የፖለቲካ ፓርቲዎች እንቅስቃሴ ሌላ ተለዋጭ መግለጫ እስኪሰጥ ድረስ ታግደዋል ብለዋል። በሳህል ጉዳዮች ላይ የሚያተኩሩት የአካባቢው የፖለቲካና የጸጥታ ጉዳዮች አዋቂው አብድራማኔ አልካሱም ከኒጀር ለአሜሪካ ድምፅ በሰጡት አስተያየት ወታደራዊ የመንግሥት ግልበጣው ይፋ ከተደረገ አንድ ቀን በኋላ ዛሬም በዋና ከተማይቱ ኒያሜ ነገሮች አሁንም ግራ እንደተጋቡ ይመስላሉ።
የፍርሃቱ ምንጭ ምን እንደሆነ አላውቅም። ሆኖም በፍራቻ ከመሃል ከተማው ሰው እየወጣ ነው። ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው። በአንድ በኩል የመንግስት ግልበጣው የተሳካ እንደነበር የሚጠቁሙ ምልክቶች እየታዩ ሲሆን፣ በሌላ በኩል ደግሞ አንዳንዶች ግን አልተሳካም ይላሉ።
በዲሞክራሲያዊ መንገድ የተመረጡት ፕሬዚደንት መሐመድ ባዙም እንደ አውሮፓውያን አቆጣጠር በሚያዝያ 2021 ዓ.ም ቃለ መሐላ ፈጽመው አገር የማስተዳደር ስልጣን ተረከቡ። ዶክተር ኤድጋር ጊትዋ የናይሮቢው የአሜሪካ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲያዊ ጉዳዮች አዋቂ ናቸው። ለአሜሪካ ድምፅ በሰጡት አስተያየት የሰሞኑ የፖለቲካ አለመረጋጋት ያልተጠበቀ አልነበረም ይላሉ።
This is a country that has endured four coups in its history.
ይህ ሀገር በታሪኩ አራት መፈንቅለ መንግስቶችን አስተናግዷል። በኒጀር ያለው የፖለቲካ ባህል ሰራዊቱ በአገሪቱ የፖለቲካ ጉዳይ ውስጥ ሚና መጫወት እንዳለበትና እንደሚገባው ይስማዋል።
ጌትዋ እንደሚሉት የፕሬዝዳንት ባዙም የጎሳ ግንድም ለችግሩ ሌላው ምክንያት ሊሆን ይችላል።
ፕሬዝደንቱ የዲፋ አረብ ናቸው። ከህዳጣን ማህበረሰብ የመጡ ናቸው። ወደ ስልጣን መጥተው ብዙ ለውጦችን አደረጉ። ምክንያቱም የተረከቡት ብዛት ያላቸው ጎሳዎች ያሉበትን አገር ነው። የምናወራው ስለ ሐውሳዎች፣ ዛማዎችና ተዋረጎች ነው። ስለዚህ ፕሬዝደንቱ ከህዳጣን ወገን በሚሆንበት ጊዜ በሌሎቹ ብሔሮች የመታፈን ስሜት ሊኖራቸው ይችላል። ከህዳጣን ወገን ከሆንክ ከሌሎች ወገን ያሉ ሰዎች አንተ ሀገሪቱን መምራት አይገባህም ብለው ሊያምኑ ይችላሉ።
የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኤኳስ፣ የአፍሪካ ህብረት እንዲሁም ሌሎች የዓለም አቀፍ ማህበረሰብ አካላት በኒጀር የተፈጸመውን አውግዘዋል። ፕሬዚደንቱም በአስቸኳይ እንዲለቀቁ ጥሪ አድርገዋል። በተከታታይ በማሊ፣ ቡርኪና ፋሶ እና ጊኒ መፈንቅለ መንግሥት ባስተናገደው ቀጠና ባዙም ወደ ሥልጣን ከመጡ ወዲህ ኒጀር ዲሞክራሲያዊ መረጋጋትን መጠበቅ ችላ ነበር። አብዱራማኔ አልካሱም እንደሚሉት በኒጀር የሚካሄደው መፈንቅለ መንግሥት የሚሳካ ከሆነ በአጠቃላይ ቀጠናውን የሚነካ ጉዳይ ነው የሚሆነው።
ኒጀር የምትወድቅ ከሆነ ኤኳስም ይወድቃል ማለት ነው። በአጠቃላይ የሳህል ክልል ይወድቃል። ሌሎች በወታደራዊ ፈላጭ ቆራጭ ስል ያሉ ሀገራት ከባድ የጸጥታ ችግር ውስጥ ወድቀዋል። እኛም ከዚህ የተለየ ዕጣ አይኖረንም።
በሳህል ቀጠና ውስጥ የምትገኘው ኒጀር እስላማዊ ነውጠኞችን በመፋለም ላይ ስትሆን፣ ፈረንሳይም በዚህ ታግዛታለች። ፈረንሳይ በዛች ሀገር 1500 ጦር አላት። ጌትዋ ይህ መፈንቅለ መንግሥት የሚሳካ አይመስላቸውም።
የአውሮፓ ህብረት፣ አሜሪካና ፈረንሳይ ኒጀርን አይተዋትም። በአካባቢው አመፅ፣ ሽብር እንዲሁም የቦኮ ሐራምና የአልቃይዳን እንቅስቃሴ የሚቆጣጠሩት በኒጀር አማካኝነት ነው። አሜሪካ ቀድሞውንም በኒጀር ያሰማራችው ጦር አለ። 1000 የሚሆኑ ልዩ ኃይሎች ናቸው። ፈረንሳይም እንዲሁ ጥቂት የማይባል ጦር አላት። ከህዝቡ ጎን ይቆማሉ።
የባዙም ደጋፊዎች ረቡዕ ዕለት በብሔራዊ ሸንጎ ህንፃ ተሰባስበው ፕሬዚደንቱ እንዲለቀቁ ጥሪ አድርገዋል። ሐሙስ ደግሞ ሌሎች መፈንቅለ መንግሥት አድራጊዎችን ደግፈው ሰልፍ ወጥተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ተከታዩ ዝግጅታችን ደግሞ አደጋ የደቀነውን የህጻናት ስክሪን አጠቃቀም ያስቃኘናል። የልጆች የስክሪን አጠቃቀም ገደብ ካልተበጀለት የትኩረት ማጣት፣ የንግግር ክህሎትና የአይን እይታ ድክመት፣ የሰውነት ክብደት አለቅጥ መጨመር አሊያም ደግሞ ምግብ በአግባቡ አለመመገብና ሌሎችም አካላዊ እድገት ተጽዕኖች እንዳሉት የአሜሪካ ድምጽ ያነጋገራቸው አጠቃላይ ሐኪምና የህጻናት ሁለንተናዊ እድገት ባለሙያ ዶክተር ቱሚም ጌታቸው ገልጸውልናል። ኤደን ገረመው ባለሙያውንና አንዲት ወላጅ አነጋግራ ያሰናዳችው ዘገባ ተከታዩ ነው።
ህጻናት እድሜያቸውን የጠበቀ የጨዋታ ሰዓትና ስፍራ እንዳያገኙ እክል ከፈጠሩ ጉዳዮች መካከል የህዝብ ቁጥር መጨመርና እጅግ ብዙ ወላጆች ከመኖሪያ ቤታቸው ርቀው መስራታቸው የሚጠቀሱ ምክንያቶች ናቸው። በተለይም ደግሞ ከቴክኖሎጂ እድገት ጋር ተያይዞ በዓለም ላይ የቴክኖሎጂ ምርቶች የሆኑ ስልኮች፣ አይፓዶችና ቴሌቪዥኖች የህጻናት የጊዜ ማሳለፊያ ከሆኑ ሰነባብተዋል። አጠቃላይ ሐኪምና የህጻናት ሁለንተናዊ እድገት ባለሙያ የሆኑት ዶክተር ቱሚም ጌታቸው እነዚህ ጊዜ ማሳለፊያዎች ጨቅላ ህጻናት እድገት ላይ አሉታዊ ተጽዕኖን እያሳደሩን ይላሉ።
ስክሪን ጊዜ ማለት ህጻናቶች በተለያዩ የኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ቴሌቪዥን፣ ታብሌት፣ ኮምፒውተር ላይ የሚያሳልፉትን ጊዜ ነው የምንወስነው ስክሪን ታይም ስንል ማለት ነው። ስለዚህ ወላጆች ልጆች የስክሪን ታይማቸው በጨመረ ቁጥር ለተለያዩ ነገሮች የመጋለጣቸው ሁኔታ በጣም ያመዝናል። ይሄ ምንድን ነው? ልጆች የሚቀበሉትን ነገር አመዛዝ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብለው የመለየቱ አቅም እየዳበረ ስላልሆነ ደግሞ አልባሌ ለሆኑ ወይም በጭላፋቸው ላልዳበረበት ነገር መጋለጥ ነው። ከዛ በተጨማሪ የልጆች የቋንቋ ወይም የንግግር ብቃታቸው በጣም ይቀንሳል። ይህንም ደግሞ የምናየው ብዙ ጊዜ ልጆች እንዳይረብሹም ሆነ ከዛም ደግሞ አርፋው እንዲቀመጥላቸው ከማለት የተነሳ ስልክ ሲሰጧቸው በጣም ለረጅም ጊዜ ልጆች ከሰው ጋር ለማውራትም የሰውንም ንግግር ለመስማት ጊዜ ያጣሉ። በዚህም የተነሳ ልጆች የቋንቋ ወይም የመናገር ክህሎታቸው በጣም ይቀንሳል።
በዚህ ሀሳብ የሚስማሙት እናት ወይዘሮ ለምለም ኃይሌ ናቸው። ወይዘሮ ለምለም የአዲስ አበባ ነዋሪ ሲሆኑ የአራትና የሁለት ዓመት ዕድሜ ያላቸው ህጻናት ልጆች እናት ናቸው። እሳቸው ከመውለዳቸው በፊት አስቀድመው ወላጅ የሆኑ የቤተሰብ አባሎቻቸው ለልጆቻቸው የሚያደርጉትን የስክሪን አጠቃቀም በመመልከት የራሴን ልጆች ሳሳድግ መጠንቀቅ አለብኝ እንድል አድርጎኛል ይላሉ።
ስክሪን የሚጠቀሙ የወንድሜ ልጅ አለች። በጣም አስቸጋሪ ናት። ትነጫነጫለች። ካለ ስልክ በስተቀር ሌላ ነገር ምንም ነገር ላይ ሶሻላይዝ አታረግም። በዚህ ላይ ደግሞ ስትቀሚያት በጣም ኤክስትሪም የሆነ የመጮህና የማልቀስ ናላት። እዛ ውጭ ግን ዝምተኛ ናት። አታወራ። ጸጥ ብላ ከስክሪን ውጭ ራሷን አግልላ ነው የምትቀመጠው። ስክሪን በጣም ልጆቹን ዳውን ነው የሚያደርጋቸው።
የሁለት ልጆች እናት የሆኑት ወይዘሮ ለምለም ልጆቻቸው እድሜያቸው 2 ዓመት ከመሙላቱ በፊት ምንም አይነት ስክሪን አልሰጠሁም የሚሉ ሲሆን ጠቅሞኛል የሚሉትን ተሞክሮ ያጋራሉ።
እኔ ሁለቱንም ልጆች በስክሪን ታይም ስለማላምን ስክሪን ታይም አልሰጠም። በአብዛኛው አሁን ከ2 ዓመት በኋላ ነው የጀመርኩላት። ለእሷ አሁን 4 ዓመት ሆኗታል። ስለዚህ የ4 ዓመት ልጅ ናት። ኦልሞስት 5 ዓመት ልጅ። እሷ ቲቪ ታያለች። አይፓድ አላት። አይፓዱንም ሰመር ላይ ለ30 ደቂቃ ወይ ለ1 ሰዓት ይሰጣታል። አለበለዚያ ቲቪ ግን ዝም ብላ ታያለች። እሱ ግን አይቶ አያውቅም ምንም ነገር። ሁለቱንም ነገር ገና 1 ዓመት ከ6 ወሩ ስለሆነ 2 ዓመት ላይ ነው የሚጀምርላቸው። በጣም ጥሩ የመጫወት ልምድና ሌላ ነገር ላይ በደንብ ፎከስ የማድረግ እንትን አላቸው። በጣም ይጫወታሉ። ከሰው ጋር ሶሻላይዝ ያደርጋሉ። አክቲቭ ናቸው። በጣም ዘፈን ይወዳሉ።
ዶክተር ቱሚም እጅግ ብዙ ስክሪን የሚጠቀሙ ህጻናት እያደጉ ሲመጡ ትኩረት የማድረግ አቅማቸው ይቀንሳል ይላሉ።
ከዛ በተጨማሪ ደግሞ የትምህርት ብቃት ወይም አቀባበላቸው ራሱ በጣም ነው የሚቀንሰው። እንደውም በዚህ ላይ በቅርብ ጊዜ በአሜሪካ የተደረገ አንድ ጥናት ልጆች በተለይም ህጻናቶች ከ2 ዓመት እስከ 5 ዓመት ባሉ ህጻናቶች ላይ ከ30 ደቂቃ በላይ የሆነ የንግግር ብቃታቸው በግማሽ ይቀንሳል ተብሎ ነው የተሰራው ጥናት ላይ የሚያሳየው። ሌላው ደግሞ ያው ልጆች ረዘም ላለ ጊዜ የስክሪን ታይም ሲበዛባቸው የጨረርም አይናቸውን የመጉዳት ነገር ይኖራል። የእንቅልፍ ሰዓታቸው መዛባት ይኖራል። ያው ስሜታቸውን እና ራሳቸውን መቆጣጠር አለመቻል ሊያመጣባቸው ይችላል። ጣ ያለ ባህሪዎችን ሊያሳዩ ይችላሉ። ከዛም በተጨማሪ ደግሞ የሰውነት እድገታቸው ላይም ደግሞ የተለያዩ ተጽዕኖዎች ሊፈጥርባቸው ይችላል። በተለይም ደግሞ በጣም አብዛኛውን ጊዜ የሚቀመጡ ስለሚሆን ወይም ደግሞ ስልክ ይዘው ወይም የስክሪን ታይማቸው በጨመረ ቁጥር የሰውነት ክብደት መጨመር ወይም ኦቤሲቲ እንደዚህ አይነት ነገሮችን ሊጋለጡ ይችላሉ እና የስክሪን ታይማቸውን መቆጣጠር ወይም ስክሪን ጊዜያቸውን መቆጣጠር ለልጆች በጣም አስፈላጊ ነው።
ዶክተር ቲምም ምንም እንኳን ቴክኖሎጂና የስክሪን አጠቃቀም ጥንቃቄ ቢያስፈልገውም በአጠቃላይ አቁሙ ማለት ግን አይደለም ሲሉ ይናገራሉ። ይሁን እንጂ ከስክሪን አጠቃቀም ጋር ተያይዞ መደረግ አለባቸው የሚሏቸው ምክረ ሀሳቦችም እንዲህ ይጠቁመዋል።
እንግዲህ ልጆች በተለይ አሁን ባለው ሁኔታ ከተወለዱ ጀምሮ የሚጋለጡበት ሁኔታ ያለው፣ ምክንያቱም ወላጆች ስልኮቻቸውን ይዘው አጠገባቸው ነው የሚያጠቡት የሚያሰኙት። በደንብ ነው ልጆች ለስክሪን ታይም የተጋለጡ የሚሆኑት። ነገር ግን በተቻለ መጠን ከ2 ዓመት በታች ያሉት ልጆች ለስክሪን ታይም ባይጋለጡ በጣም አስፈላጊ ነገር ነው። ከዛ በተጨማሪ ግን ከ2 ዓመት እስከ 5 ዓመት ያሉ ልጆችን ከ1 ሰዓት ባልበለጠ ይሄ ምን ቢያዩ አስፈላጊ ነው ብለው ወላጆች አይተው የመረመሩትን ነገር ለልጆች ቢያሳዩቸው፣ ይህም ከ1 ሰዓት ባይበልጥ በአጠቃላይ ማለት ነው። ከ5 ዓመት በላይ ላሉ ልጆች ደግሞ ማክሲመም ከ2 ሰዓት ባይደል ይመከራል። ይህ ምንም ቅድም እንዳልኩት አንደኛ ወላጆች በደንብ ለይተው ማወቅ አለባቸው ልጆቻቸው የሚያዩትን ነገር። ከዛ በተጨማሪ ደግሞ ወላጆች ከዲጂታል ዓለም ጋር ያላቸውን እውቀት በጣም ማሳደግ አለባቸው። ምክንያቱም አሁን ባለው ሁኔታ ልጆች ከወላጆች በጣም በእጥፍ በልጠው የሚያውቁበት ጊዜ ስለሆነ ማለት ነው። ከዛ በተጨማሪ ወላጆች ለልጆቻቸው ጥሩ ምሳሌ ሊሆናቸው ይገባል። ወላጅ 24 ሰዓት ሙሉ ስልኩ ላይ ወይም ኮምፒውተሩ ላይ ቁጭ ብሎ ለልጁ ጊዜ ሳይሰጥ አይ አንተ አትጠቀምም ቢል ልጁ የሚማረው ነገር አይኖርም፣ ወይም ደግሞ አክሴፕት የመቀበሉ ነገር በጣም ዝቅ ያለ መልሶ ነው። ስለዚህ ወላጆች ለልጆች በጣም ጥሩ ምሳሌ ሊሆናቸው ይገባል የስክሪን አጠቃቀም ላይ።
ዶክተር ቱሚም ጌታቸው ሲያጠቃልሉ ወላጆች ልጆችን ጸጥ ለማስባል አሊያም በተለያዩ ምክንያቶች ስልክ ሲሰጡና ቴሌቪዥን ሲገብቱ እየተላለፈ ያለው ነገር ለህጻናቱ እድሜ የሚመጥን መሆኑን ጊዜ ሰጥተው ማስተዋል አለባቸው ሲሉ በአጽንኦት አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በተከታይ ደግሞ ወደ ኬንያ ይሆናል የምናልፈው። በናይሮቢ የሚኖሩ በርካታ ስደተኞች ኬንያውያን በስፋት የሚግባቡባቸውን ሁለቱን ቋንቋዎች እንግሊዘኛም ሆነ ስዋሂሊን አጥርተው አይናገሩም። ይህ የቋንቋ ተግባቦት ውስንነት ስደተኞች ከህብረተሰቡ ጋር ለመዋሃድ ጥረት በሚያደርጉበት ወቅት እክል ይጋረጥባቸዋል። ሁኔታውን ለመቀየር እየተደረገ ስላለው አንድ የዩኒቨርሲቲ ጥናት ዘጋቢያችን ሆባህ አብዲ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ማሳጅድ ሳይፉልዲን በሱዳን የሚካሄደውን ጦርነትና ብጥብጥ ሸሽታ ነው ወዲህ ወደ ናይሮቢ የመጣችው። ሱዳናዊቱ ጋዜጠኛ ኬንያ ውስጥ ለመጠለል ተገዳለች።
አገሬ ውስጥ ጦርነት ከተቀሰቀሰ በኋላ በኢትዮጵያ በኩል አድርጌ ነው ወዲህ የመጣሁት። እንደ እውነቱ ከሆነ እዚህ ከመድረሴ አስቀድሞ በርካታ ችግሮች አጋጥመውኛል። ከሱዳን አልካምሌን ወደ ኢትዮጵያ አቅንቼ ከዚያም ወዲህ ወደ ኬንያ መጣሁ። ጉዞዬ በጣም ረጅም ነበር።
ሳይፎልዲንና በናይሮቢ የሚኖሩ ሌሎች በርካታ ስደተኞች በእንግሊዝኛ ወይም በስዋሂሊ ቋንቋ መናገርም ሆነ መጻፍ ስለማይችሉ ለችግር ይጋለጣሉ። በዚህም የተነሳ ሳይፎልዲን አሁን በኬንያ ዋና ከተማ ናይሮቢ ከሚገኝ ስደተኞችንና የአካባቢውን ነዋሪዎች የተለያዩ ቋንቋዎች እንዲማሩ በሚረዳው የማዕሪፍ ኮሌጅ የእንግሊዝኛ ቋንቋ ለመማር ተመዝግባለች።
እዚህ ያለው ሰው ሁሉ ስዋሂሊና እንግሊዝኛ ስለሆነ የሚናገረው፣ ሱዳን ውስጥ እንደሚሰራ የሬዲዮ ጋዜጠኛ እኔ እናገር የነበረው አረብኛ እንጂ እንግሊዝኛ አልነበረም። ወደዚህ ስፍራ የመጣሁትም የእንግሊዝኛ ቋንቋ ለመማር ብዬ ነው።
ቲያሪስ ዩኑስ የተባለ ሌላ የሶማሌ ስደተኛም ተመሳሳይ ችግር ገጥሞታል። ናይሮቢ ውስጥ ተንቀሳቅሶ ለመኖር በአጭር ጊዜ ውስጥ የእንግሊዝኛና የስዋሂሊ ቋንቋዎችን መማር ይኖርበታል።
ወደዚህ እንደመጣሁ እንግሊዝኛ መናገር ከብዶኝ ነበር። በመሆኑም ማዳመጥና መጻፍ መለማመድ ጀመርኩ። እናም አሁን ያሻሻልኩ ሆኖ ይሰማኛል።
ሜሪ ኒያንኳ በማሪፋ ኮሌጅ መምህርት ናቸው። የቋንቋ ችግር አብዛኞቹን ተማሪዎቻቸውን ለብቸኝነትና ተስፋ መቁረጥ ይዳርጋል ነው የሚሉት።
እነዚህን ቋንቋዎች መናገርና ከሰዎች ጋር መግባባት እናስተምራቸዋለን። እንደ ስደተኛ የየዕለት ኑሯቸውን ለመምራትም ምን ማድረግ እንዳለባቸው ይረዱ ዘንድ የሞራል እሴቶችና የሞራል ድጋፍ እንሰጣቸዋለን። ሌላው ቁም ነገር ከሶስት ወራት በኋላ የተለያዩ መርሃ ግብሮች ይኖሩናል። ከነዚህም ውስጥ አንዱ እንደ ስደተኛ ያላቸውን መብት እንዲያውቁ ማድረግ ነው።
ሁሉን አቀፍ የሆነ ትምህርት ለስደተኞች መስጠት ፈታኝ ስራ ሊሆን ይችላል። የትምህርት ቤቶች፣ የመማሪያ ክፍሎችና በተቀባዩ ማህበረሰብ ውስጥ በቂ መምህራን የመኖር ያለመኖራቸው ጥያቄ ከእንቅፋቶች ውስጥ ናቸው። ሳሎሚ ቴራ በናይሮቢ የአንድ ወረዳ የጎልማሶች ትምህርት ፕሮግራም ዲሬክተር ናቸው።
እዚህ መኖርና ከሰው ጋር መግባባት ይችሉ ዘንድ የእንግሊዝኛና የስዋሂሊ ቋንቋዎች መማር አለባቸው። ያሉባቸውን ችግሮችም መረዳት አለብን።
የቋንቋ ችግር በኬንያ ላሉ ስደተኞች ከሚገጥሟቸው በርካታ ፈተናዎች ውስጥ አንዱ ብቻ ነው።
ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን ለፕሮግራማችን ያሏችሁን አስተያየቶች ለማጋራት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በዚሁ የአርብ ምሽት መሰናዷችንን እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና አደሩ።